ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በቨርቹዋል ኢትዮሳት 57 ዲግሪ ዌስት ላይ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መጋቢት 12 2014 ዓ.ም ምሽት መሰናዷችን ጀመረ። የቤኒሻንጉል ጉሙዝ ክልላዊ መንግስትና የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን አመራሮች በክልሉ ዘላቂ ሰላም ለማምጣት ስምምነት ላይ ደረሰን ሲሉ አስታወቁ።
በወንዝ ዳርቻ ላይ እርቅ ተፈጽሞ እርቀ ሰላም በሰፊው በጣም ትልቅ ተምሳሌት ሊሆን የሚችል እርቀ ሰላም የወረደበት ሁኔታ ነው የነበረው።
ከዛም የሚሞተው ጉሙዝ ነው፣ እዚህም የሚሞተውም የኛ ሰው ስለሆነ ይሄ ሞት መቆም አለበት።
ቀደም ብለው የሰማችኋቸው የቤኒሻንጉል ጉሙዝ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ሲሆኑ፣ ተከትለው የሰማችኋቸው ደግሞ የጉህዴን ሊቀመንበር አቶ ግራኝ ጉደታ ናቸው። ሙሉ ዘገባው በአብይ ርዕስ ይደመጣል። እኚህንና ሌሎች ጥንቅሮችን አካተን ወደ እናንተ መጥተናል። መሰናዶውን በመምራት ኤደን ገረመው፣ ፕሮዲሰራችን ብርሃን ኃይሉ ናት። እንዲሁም ደግሞ የዌብና ማህበራዊ ሚዲያ ፕሮዲሰራችን ደግሞ አበባየሁ ገበ በምስልና ድምጽ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው ከእለቱ ዋና አዘጋጅ ጽዮን ግርማ ጋር አብረናችሁ የምናመሽ ይሆናል። አብራችሁን እንድታመሹ በአክብሮት እንጋብዛለን። መሰናዶቻችንን ከሬዲዮ በቴሌቪዥን በተጨማሪም በአምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ታገኛችኋላችሁ። እዛ ላይ እንድትከታተሉን እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ባለስልጣናት በግጭት ውስጥ በተጎዳችው ትግራይ ክልል ውስጥ የነበሩ የቀድሞ አስተዳደር ሰዎችን ጨምሮ በርካታ የትግራይ ክልል ባለስልጣናትን ማሰሩን በመንግስት የተዋቀረው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ባለፈው አርብ በሰጡት መግለጫ ተይዘዋል ስለተባሉት ባለስልጣናትና ስለታሰሩበት ምክንያት ምንም ማብራሪያ አልሰጡም። ኮሚሽነሩ ለሮይተርስ በሰጡት ቃል ቢያንስ 8 የሚሆኑ ሰዎች ስለመታሰራቸው እናውቃለን ብለዋል። የተወሰኑ እስረኞችም ወደ አጎራባች አፋር ክልል መላካቸውን ጨምሮ ገልጸዋል። ስለ ጉዳዩ አስተያየት እንዲሰጡ የተጠየቁት የኢትዮጵያ ፍትህ ሚኒስትር ጌዲዮን ጢሞቴዎስ፣ የፌዴራል ፖሊስ ቃል አቀባይ ጀላን አብዲ እንዲሁም የአፋር ክልል ቃል አቀባይ አህመድ ኮሎይታ አለመገኘታቸውን ሮይተርስ ዘግቧል። እንዲህ ያለው እስር የተለመደ ሲሆን ከታሰሩት ውስጥ አንድ የገዢው ፓርቲ አባል የነበሩ አንድ ግለሰብን ጨምሮ ብዙዎቹ ከመንግስት ጋር ይሰሩ እንደነበር ስማቸውን መግለጽ ያልፈለጉ የእስረኞቹ ጠበቃ መናገራቸውንም ሮይተርስ ዘግቧል። ዩናይትድ ስቴትስ በሱዳን ሲካሄድ በቆየው የተቃውሞ እንቅስቃሴ ከፍተኛ የሰብአዊ መብት ጥሰትና ረገጣ የሱዳን ማዕከላዊ ፖሊስ ሴንትራል ሪዘርቭ ሴንተር የተባለውን ኃይልን በጥፋተኝነት በመሰየም ማዕቀብ መጣሏን አስታወቀች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ እርምጃው የተወሰደው በሱዳን ወታደራዊ መንግስት ግልበጣውን ተቃውሞ በወጡ ሰልፈኞች ላይ ከፍተኛ የሰብአዊ መብት ጥቃት የፈጸሙትን ሰዎች ተጠያቂ ለማድረግና ወደፊት ከሚፈጸሙ ጥቃቶች ለመከላከል ነው ብለዋል። የኢትዮጵያ ፍርድ ቤት ክስ ሳይመሰረትበት ለሶስት ወራት በታሰረው የአሶሺየትድ ፕሬስ ጋዜጠኛ አሚር አማን ኪያሮ ላይ ፖሊስ ምስክሮችን እስኪያደምጥ በሚል የተጠየቀውን ተጨማሪ 11 ቀን ፈቅዷል። ይሁን እንጂ ፖሊስ ከተባለው ቀን በኋላ በይፋ ክስ እንዲመሰረት ወይም እስረኛን እንዲለቅ ማዘዙም ተገልጿል። ጋዜጠኛው በፍሪላንሰርነት የሚሰራለት አሶሺየትድ ፕሬስ አሚር የታሰረው ካለፈው ህዳር ወር ጀምሮ መሆኑን ገልጾ የኢትዮጵያ ባለስልጣናት ጋዜጠኛውን በአስቸኳይ እንዲፈቱ አሳስቧል። የአሶሺየትድ ፕሬስ ዋና አዘጋጅ ጁሊያ ፔስ የጋዜጠኛውን እስር ጊዜውን በማራዘም ፍርድ ቤቱ በሰጠው ውሳኔ የተሰማቸውን ሐዘን በመግለጽ ባለስልጣናቱ በአስቸኳይ እንዲፈቱት አሳስበዋል። የታሰረው በነጻና ገለልተኝነት የጋዜጠኝነት ስራው ምክንያት መሆኑንም ዋና አዘጋጇ ጨምረው ገልጸዋል። በቱኒዚያ በሺዎች የሚቆጠሩ ተቃዋሚዎች የቱኒዚያ ነጻነትን ዓመታዊ በዓል ምክንያት በማድረግ ትናንት እሁድ የተቃውሞ ድምጻቸውን ለማሰማት በዋናው ከተማዋ ቱኒስ ወደሚገኘው አደባባይ ወጥተዋል። የተቃውሞአቸው ምክንያት የሀገሪቱ ፕሬዝዳንት ኬይስ ሰይድ ህገ መንግስቱን ለማሻሻል ውሳኔ ህዝብ ለማድረግ እንደ አውሮፓ አቆጣጠር ሐምሌ 25 ቀጠሮ መያዛቸው መሆኑ ተመልክቷል። ተቃዋሚዎቹ ህዝቡ የሚፈልገው ፕሬዝዳንቱ እንዲለወጡ እንጂ ህገ መንግስቱ እንዲለወጥ አይደለም የሚሉ መፈክሮችን ማሰማታቸው ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩክሬን በሩሲያ ኃይሎች ከባድ መሳሪያ እየተደበደበች ያለችውና የተከበበችው ማሪዮፖል ከተማ ሙሉ ለሙሉ እጇን እንድትሰጥ ሩሲያ ያቀረበችውን ጥሪ ዛሬ ሰኞ በሰጠችው መግለጫ ውድቅ ማድረጓን አስታውቃለች። የዩክሬን ምክትል ጠቅላይ ሚኒስትር አሪና ቨርሸክ የሩሲያን ጥያቄ ውድቅ ያደረጉ ሲሆን ይልቁንም ሩሲያ ሰላማዊ ዜጎች ማሪዮፖልን ለቀው የሚወጡበትን መውጫ በር እንድትከፍት ጠይቀዋል። ሚኒስትሩ ለዩክሬን ፕራቭዳ ሲናገሩ ትጥቅ አውርዶ እጅ ስለመስጠትም ምንም አይነት ንግግር አይኖርም፣ በሩሲያም በኩል ላሉት ይህንን ከወዲሁ አሳውቀናል ብለዋል። እንደ ሩሲያው የመንግስት ዜና አገልግሎት ዘገባ የሩሲያ መከላከያ ሚኒስቴር ለዩክሬን ጦር ትጥቃቸውን እንዲያወርዱ ዛሬ ሰኞ ቀነ ገደብ ሰጥቷል። ይህን የማያደርጉ ከባንዶች ጋር የወገኑ ተደርገው ይወሰዳሉ መባሉንም ዘገባው አመልክቷል። በሌላም በኩል ምሽቱን በዩክሬን ዋና ከተማ ኪየቭ በአንድ የገበያ ማዕከል ላይ የተካሄደው ድብደባ 4 ሰዎችን መግደሉ ተነግሯል። የኪየቭ ከንቲባ ቪታሊ ክሊትሽኮቭ ከነገ ወዲያ ረቡዕ ጧት ድረስ የሰዓት እላፊ ማወጃቸውን አስታውቀዋል። የእንግሊዝ መከላከያ ሚኒስቴር ዛሬ ሰኞ በሰሜን ኪየቭ ውጊያ እየተካሄደ ሲሆን ሩሲያውያኑ ወደ ዋና ከተማይቱ የሚያደርጉት ግስጋሴ በ25 ኪሎ ሜትር ላይ የተገታ መሆኑን ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት እሁድ ለሲኤንኤን አዘጋጅ ፋሪድ ዘካሪያ በሰጡት ቃለ መጠይቅ ከሩሲያ ጋር ለመደራደር ዝግጁ መሆናቸውን አስታውቀዋል። በሚደረገው ድርድር ከስምምነት አለመድረስ ማለት ግን የሶስተኛው ዓለም ጦርነት ይሆናል ማለት ነው ብለዋል። በሩሲያው በኩል ድርድሩን የሚመሩት ተደራዳሪ ግን በቅርቡ በሰጡት መግለጫ ዩክሬን የኔቶ አባል አገር መሆኗን በመተው ከወገንተኝነት የራቀ አካሄድ ልትከተል መሆኑ በቅርብ ቀን ውስጥ ከስምምነት ለመድረስ እየተቃረብን ነው ብሎ መናገራቸው ተመልክቷል። የተባበሩት መንግስታት ድርጅት ከፍተኛው የስደተኛና ሰብአዊ ኮሚሽነር ፊሊፖ ግራንዲ ትናንት እሁድ ባስተላለፉት የትዊት መልእክት የዩክሬን ጦርነት ከፍተኛ ጥፋት እያደረሰ መሆኑን ገልጸው እስካሁን ወደ 10 ሚሊዮን የሚጠጉ ሰዎች በአገር ውስጥና ከአገር ውጪ መፈናቀላቸውን አስታውቀዋል። የዩናይትድ ስቴትስ የሕግ መወሰኛው የፍትህ ኮሚቴ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት የታጩትን የመጀመሪያዋ ጥቁር ሴት ዳኛ የከንታጂ ብራውን ጃክሰን ታሪካዊ ሹመትን አስመልክቶ የምስክርነት ቃል ከዛሬ አንስቶ መስማት እንደሚጀምር ተነግሯል። በምክር ቤቱ የጠባብ ድምጽ ብልጫ ያላቸው ዴሞክራቶች ከመጪው የፋሲካ በዓል ወዲህ ሹመቱን ማጽደቅ የሚፈልጉ ሲሆን የ51 ዓመቷ የፌዴራል ዳኛ ጃክሰን ባለፉት 9 ዓመታት የፈጸሙት ጉልህ ስህተት ካለም መከላከል ይጠበቅባቸዋል። ጃክሰን ለስራው ብቁ መሆናቸውን ለመግለጽ ራሳቸውን የሚያስተዋውቁበት የመክፈቻ ንግግራቸውን ዛሬ ሰኞ ከሰዓት በኋላ ያደርጋሉ ተብሎ ይጠበቃል። የኮሚቴው 11 ዲሞክራትና 11 የሪፐብሊካን ምክር ቤት አባላትም ለሚያቀርቡላቸው ጥያቄዎች ምላሽ መስጠት ይኖርባቸዋል። የሃርቫርድ ዩኒቨርሲቲ ምሩቅ ጃክሰን በፌዴራሉ መንግስት የሁለት ዓመት የህዝብ ተከላካይ ጥብቅና አገልግሎታቸውን ጨምሮ ራሳቸውን በማስተዋወቅ የሚያሰሙት ንግግርና ለሚቀርቡላቸው ጥያቄዎች የሚሰጡት ምላሽ በርካታ አሜሪካውያንና የህግ መወሰኛው ምክር ቤት አባላት የበለጠ እንዲረዷቸው ያደርጋል የሚል ግምት ማሳደሩም ተመልክቷል። ሹመቱ ከጸደቀላቸው በጠቅላይ ፍርድ ቤቱ የመጀመሪያዋ ጥቁር ሴት ሲሆኑ ከማርሻልና እሳቸውን ከተኩት ክላረንስ ቶማስ ቀጥሎ ሶስተኛዋ ጥቁር እንደሚሆኑ ይጠበቃል። እጩ ዳኞችን የሚገመግመው የአሜሪካ ጠበቆች ማህበር ባለፈው አርብ ጃክሰን ከፍተኛ የብቃት ደረጃ ያላቸው መሆኑን በሰጠው ሙሉ ድምጽ አረጋግጧል። ዩናይትድ ስቴትስ ለሳውዲ አረቢያ የጸረ ሚሳኤል መሳሪያዎችን ባለፉት ሳምንታት ውስጥ እንደገና መስጠት መጀመሯ ተገለጸ። እርምጃው የባይደን አስተዳደር ከቅርብ ጊዜ ወዲህ ከሳውዲ አረቢያ ጋር ለተወሳሰበው ግንኙነት ምክንያት ሆኗል የተባለውን ችግር ለማቅለል ጥረት እያደረገ በሚገኝበት ጊዜ የተወሰደ መሆኑን ተመልክቷል። የጸረ ሚሳኤሎቹ አቅርቦት እንደገና መቀጠላቸውን ያረጋገጡት ስማቸውን መግለጽ ያልፈለጉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ውሳኔው አሜሪካ በቀጠናው የወዳጆ ሀገሪቷ ድጋፍ አላት ከሚለው የፕሬዝደንት ባይደን አባባል ጋር የሚስማማ ነው ብለዋል። ሳውዲ አረቢያ ከየመን ሁቲ አማጽያን ጥቃት ለመከላከል የሚሳኤል ማምከኛ መሳሪያዎች እጅግ ወሳኝ መሆኑን ስታሳስብ መቆይቷ ተመልክቷል። የዋይት ሃውስ የደህንነት አማካሪ ጄክ ሱሌቫን ትናንት እሁድ በሰጡት መግለጫ የሁቲ አማጽያን በቅርቡ የሳውዲ አረቢያን ወሳኝ የኃይል ምንጭ ዞታዎች ላይ አጠናክረው የቀጠሉትን የድሮንና የሚሳኤል ጥቃት አውግዘዋል። እንደ አውሮፓ አቆጣጠር በ2018 በጋዜጠኛ ጀማል ከሶጂ ግድያ የሳውዲ አረቢያው ልዑል እጅ ያለበት መሆኑን በዩናይትድ ስቴትስ ደህንነት መረጋገጡን ተከትሎ በባይደን አስተዳደርና በሳውዲ መካከል ያለው ግንኙነት ሻክሮ መቆየቱ ይታወሳል። በመጨረሻም የቻይና አየር ትራንስፖርት ባለስልጣናት በቻይና 132 መንገደኞችን ያሳፈረው የቦይንግ 737 አውሮፕላን ዛሬ ሰኞ በደቡባዊ ቻይና ክፍለ ግዛት ውስጥ ወድቆ መከስከሱን አስታወቁ። ባለስልጣናቱ ዛሬ ሰኞ ባወጡት መግለጫቸው አውሮፕላኑ ከምዕራባዊ ዩና ክፍለ ግዛት የኢንዱስትሪ ከተማ ወደ ሆነችው ምስራቃዊ የአገሪቱ ክፍል ያመራ እንደነበር ተናግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ የምሽቱ ዜናዎቹ አመሰግናለሁ። ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በቨርቹዋል ኢትዮሳት 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መጋቢት 12 2014 ዓ.ም መሰናዶ ይቀጥላል።
እጅግ በጣም አስፈላጊ የሆኑ የአእምሯችን ስራዎች ያጠራቀምነውን ኢንፎርሜሽን ወደ የት መድበን እንደምናስቀምጥ አእምሯችን ላይ ኦርጋናይዝ የምናደርገው በእንቅልፍ ነው። እንደገና አእምሮ የሚታደስበት ጊዜ ነው። እሱን በበቂ ሁኔታ ለማግኘት ወይም ማዛባት ለብዙ የጤና ችግሮች ይዳርገናል።
የሰማችኋቸው የእንቅልፍ የሳምባና የጽኑ ህሙማን ባለሙያ የሆኑት ዶክተር አሰፋ ጀጃው ነው። በምሽቱ በሚተላለፈው በሁለተኛው ክፍል የሐኪሙን ጠይቁ መሰናዷችን ላይ ተመልሰው ይመጣሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com እንዲሁም ደግሞ በፌስቡክ ገጻችን vnamharic ላይ ታገኛችኋላችሁ። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የቤንሻንጉል ጉምዝ ክልላዊ መንግስትና የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን አመራሮች መካከል በክልሉ ዘላቂ ሰላምን ለማምጣት በጋራ ለመስራት መግባባት ላይ መድረሳቸውን አስታወቁ። የክልሉ ኮሙኒኬሽን ጽህፈት ቤት በመንግስትና ጉህዴን መካከል ከትላንት በስቲያ ካማሺ ዞንና እርቀ ሰላም በካማሺ ዞን እርቀ ሰላም መደረጉን ያስታወቀ ሲሆን በተጨማሪም በመተከል ዞንም እርቀ ሰላም ተደርጎ ሰላም ለማስፈን እንደሚሰራ አስታውቋል። የጉህዴን ሊቀመንበር አቶ ግራኝ ጉደታ የእርሳቸውና የፓርቲያቸው አመራሮችና አባላት ከእስር መፈታታቸው ሰላምን እርቀ ሰላሙን እንደቀድመ ሁኔታ ተቀምጦ የነበረ መሆኑን ጠቅሰው በመንግስትና ታጣቂዎች መካከል የሚደረጉ ግጭቶች ህዝቡን የሚጎዱ በመሆናቸው እርቀ ሰላሙ መፈጸሙ ሰላም ለማምጣት ወሳኝ ነው ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
የቤኒሻንጉል ጉሙዝ ክልላዊ መንግስት ኮሙኒኬሽንስ ጉዳይ ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ እንዳሉት እርቀ ሰላሙ የተፈጸመው በካማሺ ዞን ካማሺ ከተማ ሲሆን በክልሉ መንግስትና ጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን አመራሮችና ታጣቂዎች መካከል ነው። በአካባቢው ወግና ባህል መሰረትም እርቀ ሰላሙ መከናወኑን ነው ኃላፊው አብራሩት።
ያው በነሱ በኩልም የቀረበበት ሁኔታ ነው ያለው። እንዴት ነው በነሱ በኩል የሚለው ነገር ያው የጉህዴን ሊቀመንበር እና ምክትል ሊቀመንበሩን ጨምሮ በወቅቱ ያው ምክትል ሊቀመንበሩ እና ሊቀመንበሩ የጉህዴን ታጣቂዎች አሰማርተዋል በሚል ጥፋት አድርሰዋል በሚል ያው በህዝቡም ጥርጣሬ በተለያየ መንገድ ታስረው የነበሩበት ሁኔታ አለ። ቅርብ ጊዜ ግን ያው ችግሩ እንፈታለን፣ ሁሉ መንግስት ጋር መነጋገር እንፈልጋለን፣ ለተፈጠረው ችግር እኛ ኃላፊነት ወስደን እናስቆማለን የሚል ጥያቄ ያቀረቡበት
ይሄ ጉዳይ ደግሞ ለፈጣን ምን ያገሽ ያቀርቡ ፍትህ ሚኒስቴርም ያወቀበት ሁኔታ ነበርውና በዚህ ጋር ተነጋግሮ ችግሩን ያስቆም ከሆነ ነዚህን ፈተው ችግር ማስቆምና መስራታቸው አላፊነት ወስዶ የሚሰሩ ከሆነ ተብሎ የተፈቱበት ሁኔታ አለ በመረጥ ከማሽ የተፈጠረው ችግር እንዲያስቆሙ ተልኮ የተሰጠባቸው ሁኔታዎች ነበሩ። እርቀ ሰላም መውረድ አለበት። ከዚህ በኋላ መተዳደሪ መጣፋት መቆም አለበት የሚል መግባባት ከተፈጠረ በኋላ ከትናንትና በስቲያ በርከት ያሉ የዚህ አባላት አማራሮችም ጭምር ኃይሉን ሲመሩ የነበሩ አማራሮችም ሳይቀሩ ወደ ከማሽ ዞን ከተማ በባህላችን መሰረት ያው ሽማግሌዎች ሃይማኖት አባቶች በተገኙበት በወንዝ ዳርቻ ላይ እርድ ተፈጽሞ እርቀ ሰላም በሰፊው በጣም ትልቅ ተምሳሌት ሊሆን የሚችል እርቀ ሰላም የወረደበት ሁኔታ ነው የነበረው።
የጉዴ ሊቀመንበር አቶ ግራኝ ጉደታ እርሳቸውና 9 የሚሆኑ የፓርቲያቸው አመራሮች በቅርቡ ከእስር መለቀቃቸውን አስታውሰው እርቀ ሰላሙ የተከናወነበት አብይ ጉዳይ ነው ያሉትን ይገልጻሉ።
በሁለቱ ዞኖች እና በቤንሻንጉል ጉሙዝ ክልል ሁለትሺ 2011 ጀምሮ ከፍተኛ የጸጥታ ችግር ነበረ። ከዛ በኋላ መንግስት በጀመረው የሰላም ጥሪ ለማንኛውም ያለው ችግር በሙሉ በጠረጴዛ ዙሪያ እንጂ መተኳኮስ ውጤቱ በሁለቱ በኩልም እንደማይጠቀም በቀረበው ሀሳብ እንደገና የጉሙዝ ታጣቂዎች የነበሩ ደግሞ እነሱ ደግሞ እኛ ወደ ድርድር ለማምጣት ቅድመ ሁኔታዎች መቀመጥ አለበትና ይሄ እርቅ በጣም የተፋጠነበት ምክንያት ከዚህ ያለ ወገን ጉሙዝ ነው። ከላኪያም ጥይት መሳሪያ እየተሰጠ ተዋጉ ተብሎ ለሚላክበት ጊዜ የሚሞተው ጉሙዝ ነው። ከዛም የሚሞተው ጉሙዝ ነው። እዚህም የሚሞተውም የኛ ሰው ስለሆነ ይሄ ሞት መቆም አለበት። ስለዚህ በጠረጴዛ ዙሪያ ለማወያየት ደግሞ ጉሙዝ ለመጀመሪያ ጊዜ የራሱን የውስጥ ችግሩን መፈታት አለበት ከሚል መሰረት ተስማምቶ ከዛ በኋላ እኔም ከእስር ቤት እንዲወጣ የተደረገው በዚህ በእነዚህ ታጣቂዎች ጥያቄ ነው።
የክልሉ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ መለሰ እርቀ ሰላም መፈጸሙ በክልሉ ዘላቂ ሰላም ለማምጣት ያለው ሚና የጎላ መሆኑን ገልጸው መሰል ተግባር በመተከል ዞንም ይቀጥላል ብለዋል።
ለነበረው ጥፋት ቅርታ የጠየቁበት ከዚህ በኋላ ሰላም መውረድ አለበት። ሌሎች መንግስታዊ እና ፖለቲካዊ የሆኑ ጥያቄዎች በውይይትና በመነጋገር የሚፈታበት ሁኔታ መፈጠር አለበት በሚል መግባባት ላይ የተደረሰበት ነው። ትናንትና ዕለት የማጠቃለያ የተደረገበት ሁኔታዎች አሉ። ያው ይሄ በዚህ መልኩ ከቀጠለ መተከል ያለውም ኃይል የዚህ ብራንችም ስለሆነ ለግራኝ ጉደታም እነዚህ የምክትል ሊቀመንበሩ እና ሊቀመንበሩን ጨምሮ ወደ መተከል አሸማርተን ይህን ኃይል ወደ ሰላማዊ እንቅስቃሴ እንዲመጣ ወደ ሰላማዊ ሁኔታና ወደ ልማትና ወደ ሰላም እንዲመለስ የማድረግ ስራዎችን ለመስራት ክልሉ መንግስት ከወትሮ በተለየ አተኩሮ እየሰራ ነው ያለው።
በመተከልና ካማሺ ዞኖች ተቋርጠው የነበሩ የማህበራዊና ኢኮኖሚ እንቅስቃሴዎች እንዲቀጥሉና የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ መግባባት ላይ መደረሱን ነው አቶ መለሰ የገለጹት።
እርቁ ከወረደ በኋላ ሰላም ከሰፈነ በኋላ የፈረሱ ትምህርት ቤቶች ስራ ያቆሙ ትምህርት ቤቶች ስራ የማስጀመር ስራ ተጠናክሎ ይቀጥላል። እሱ ብቻም ሳይሆን አሁን ክረምት እየመጣ ነው ወደፊታችን። ስለዚህ እሱን በሚመለከት ሰላም ከወረደ እርቀ ሰላም በሰላም ትክክለኛ መሰረቱን ከያዘ የተፈናቀሉ ዜጎችን ወደ የቀያቸው የማስመለስ ስራ በትኩረት ይሰራል። በአጭር ጊዜ ውስጥ ብለን ነው እያሰብነው ያለ ነው። የፈረሱ ተቋማቶች አሉ፣ እነሱን የመገንባት መልሶ የማደራጀት የፌዴራል ደረጃም እንደምታየው እነዚህ ወደ 19 ቢሊዮን አካባቢ ድጋፍ እንደሚደረግ በተለያዩ ማህበራዊ ሚዲያዎች ላይ የተገለጸ ነው ያለው እና በዛ ውስጥ እኛ ክልል አንዱ ተጠቃሚ የሆኑበት ሁኔታ ይኖራል ብለን እናስባለን።
በካማሺ ዞን የሚንቀሳቀሱ የጉዴን ታጣቂዎች በእርቀ ሰላሙ ወደ ማህበረሰቡ መቀላቀላቸውን የጠቆሙት የጉዴን ሊቀመንበር አቶ ግራኝ ጉደታ በመተከልም እርቀ ሰላሙ እስኪካሄድ ድረስ ታጣቂዎቹ ከመንግስት ኃይሎች ጋር አይታኮሱም ብለዋል።
የወሰን ነው አንደኛ ቅድሚያ መንገድ ተዘግቶ የነበሩ መንገዶች እንዲከፈቱ ህዝቡ በነጻነት ከቀበሌ ወደ ቀበሌ ከቀበሌ ወደ ወረዳ ከወረዳ ወደ ዞን ሰው እንዲንቀሳቀስ መኪናም እንዲንቀሳቀስ በጋራ ወሰነናል። ይሄንን የተደረገው ይርቅ ወደ ታች በማውረድ ታች ያለው ህብረተሰቡም እንዲያውቁ ከአሁን በኋላ ጥይት ድምፅ እንዳይሰማ እዚህ አካባቢ ተደርጎ ሶስተኛ የሰብአዊ እርዳታ ድጋፍ በአስቸኳይ በመንግስት በኩል እንዲደረግ ይህንንም ተስማምተን ወሰነን። በቃሌ ጉባኤ ተደግፎ አሁን ወደ ታች እየሄዱ ነው። ጥይት እንኳን ቢተኮስባችሁ እንዳትመልሱ፣ እዚህ አንድ ትዕዛዝ ሳይሰጥ አንድ ነገር እንዳያደርጉ ከዚህ ሁሉ ተስማምተን ነው ያለ ነው።
በቤኒሻንጉል ጉሙዝ ክልል መንግስትና ጉዴን መካከል እርቅ መፈጸሙ ስለፈጠረባቸው ስሜት ከካማሺ ነዋሪዎች መካከል ጥቂቶቹ ገልጸዋል።
እኔ ዋሲሁን ሰንበታ ይባላለሁ። ካማሺ ወረዳ ካማሺ ከተማ። የሰላምን ጠቀሜታ ለሚያውቁ ሰው ትርጉም መስጠት በጣም ቀላል ይመስለኛል። ካማሺ ላይ አሁን በጣም የጸጥታ ሁኔታ በጣም በተረጋጋ ሁኔታ ነው ያለ። ህዝቡም በካማሺ ከተማ ላይ በጣም የተረጋጋ የራሱን ስራ የወትሮን ስራ እያከናወነ ይገኛል። መንግስት አካላት እና ኃላፊዎቻችን የቡድኑ ማን የታጣቂዎቹ ቡድን ኃላፊዎች ሰላም ለሁሉም ነገር ወሳኝ እንደመሆኑ መጠን ለወደፊትም በሰላም ዙሪያ ከተሰራ ልማትም የሚፈለገው ነገር ሁሉ ግቡን እንደሚመጣ እየተነጋገሩበት ነው። ወሰን እና ወደር የለውም የህዝቡ በስታ
ወይዘሮ አሊማካ ገዳረለ እንግዲህ እግዚአብሔር ይመስገን እርቁ ሰላም ከዚህ በፊት የነበረውን ግጭት እንደ ከማሽ ዘንድ እንደሚታወቀው ብዙ ወጣቶች ብዙ ህጻናቶች ብዙ ሴቶች ያጣንበት ሁኔታ እንደነበረ ለማንም ሰው ግልጽ ነውና በአሁን ሰዓት ግን ሀገር ሽማግሌና ሃይማኖት አባቶች ሌትና ቀን ሳይሉ ሳይደክሙ ራሳቸውን መስዋዕት አድርጎ እስካሁን ድረስ ለከፈሉልን መስዋዕት የዛሬ ሰላም ለማግኘትና በአይናችን ተራይተን መንታወቅ ወንድማሞቻችን ጋራ አንድ ገበታ ላይ እንድንበላ አስደርጎናል። በጣም ደስ የሚል ነገር ነው።
መንግስት ባለፉት 3 አመታት በቤኒሻንጉል ጉሙዝ ክልል ንጹሃን ዜጎች ላይ ሲፈጸሙ የነበሩ ጥቃቶችና መፈናቀሎችን በተመለከተ ሲወነጅል የነበረው የጉዴን ታጣቂዎችን ሲሆን የጉዴን ሊቀመንበር ግን የመንግስትን ወንጀላ እንደማይቀበሉ ገልጸዋል። በተለይ በካማሽና መተከል ዞኖች ውስጥ ባለፉት 3 አመታት በታጣቂዎች ጥቃት በርካቶች መገደላቸውንና በመቶ ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። መንግስትና ጉዴን ዘላቂ ሰላም ለማስፈንና የተፈናቀሉ ዜጎችን ወደ ቤት ንብረታቸው መመለስ ከህብረተሰቡ ጋር በመሆን በጋራ እንደሚሰሩም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መርሃ ግብራችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። የድሬዳዋ አስተዳደር ነዋሪዎች በከተማዋ በተከሰተው የዘይት እጥረትና የዋጋ ውድነት መማረራቸውን ገለጹ። በተመጣጣኝ ዋጋ ለገበያ የሚቀርበው ዘይትም በአግባቡ ለተቸገሩት እየደረሰ አይደለም ሲሉ ቅሬታቸውን ገልጸዋል። በመንግስት ኮታ ወጥቶለት ከሸሙ ዘይት ፋብሪካ ለከተማዋ ነዋሪዎች የሚከፋፈለው የዘይት መጠንም በ2/3 መቀነሱ ዋነኛ የችግሩ ምንጭ መሆኑን የከተማዋ አስተዳደር አስታውቋል። አዲስ ቸኮል ዘገባለው።
ገበያ ላይ ከ650 እስከ 1000 ብር የሚሸጠውን ባለ 5 ሊትር ዘይት የድሬዳዋ አስተዳደር ከዚራ በሚገኘው የቀዳሚና ወድ ገበያ በ450 ብር እንደሚያቀርብ መሰማቱን ተከትሎ ከሌሊት ጀምሮ እስከ ምሽት የቀጠለ ረጅም ወረፋ ተከስቶ ነበር። ከሌሊቱ 9 ሰዓት ጀምሮ ወረፋ ያዙ ሰዎች እስከ ቀኑ 8 ሰዓት ድረስ ቆይተው ወረፋ እንደደረሳቸው ለአሜሪካ ድምጽ ተናግረዋል። በሌላ በኩል እሁድ ለሚከናወነው ሽያጭ ሌሊት ከሰፈራቸው መንጣፍ ይርቀባል ያሉ እናቶች ደግሞ እዚያው ሽያጭ በሚከናወንበት ቦታ ለማደር ወስነዋል። ሆኖም ፖሊስ ከምሽቱ 3 ሰዓት ተኩል ላይ እዛ እንዳያድሩ ከልክሏቸዋል። ይሁንና አብዛኞቹ እናቶች ወደ ቤታቸው ከመመለስ እዛው አካባቢ መንገድ ዳር ተቀምጠው ማንጋት መርጠዋል። በሀገር አቀፍ ደረጃ የተከሰተው የዘይት እጥረትና የዋጋ ጭማሪ በዝቅተኛ ኑሮ ደረጃ ላይ የሚገኙ ድሬዳዋ ነዋሪዎችንም ለችግር ዳርጓቸዋል። ይሁንና እንደዚህ መስዋዕትነት የሚከፈልበት ዘይት አቅርቦት ግን ከፍላጎቱ ጋር የተጣጣመ አይደለም። ይህም ተገልጋዮችን ለብዙ ቅሬታዎች ዳርጓል። ከአቅርቦት እጥረት ባሻገር ፍትሃዊ አቅርቦት ላይም የሚያነሱት ቅሬታ አለ።
ሲሳይ ይባላል። ካሽዋ ለዘይት የመጣሁት ትላንትና አርብ 7 ሰዓት መጥቼ እዚህ አድሬያለሁ። 7 ሰዓት አድሬ ሳስተባብርም ሰዎችም እንዳይረብሹ እያደረኩ ገና የለም ብለው ሂድ ወደ ቤታችሁ ብለው ነው። ዛሬ ተመለሰን መጥተን ይሄው እዚሁ ለምንገነኝ 7 ሰዓት አዎ 7 ሰዓት አድረን ነው አሁንም አላገኘንም። የቤተሰብ ኃላፊ ነን፣ ልጆች አሉን እና የተገፈተርን ነው የተወረወርን ነው። ስርዓትና ህግ የሌለው በስርዓት አይሰጡንም። ሌላ ሰው እየመረጡ ነው የሚሰጡት። አሁን ዛሬ ያየነው ሰዎች 3-4 ይወስዳሉ። ትራት ወስደም ሰዎች አንድ ሰው ሳይገድ አንድ ዘች ሳይወስድ ማለት ነው።
ቤትነት መኮንን እባላለሁ ከ03 ቀበሌ። እዚህ ዘይት ለመውሰድ 11 ሰዓት ያው 11 ሰዓት መጣው ገንዘብ ይያለው የሚያስተናግደኝ የለም።
ተገልጋዮቹ ከዚህ ባሻገር ሁሉም የከተማ ነዋሪዎች በአንድ ቦታ ዘይት እንደገዛ ከመድረግ በየቀበሌው ቢቀርብ ይሄን መሰሉን ግልት አይኖርም ነበር ይላሉ። እንደዚህ ከአሜሪካ ድምጽ ጋር ቆይታ የነበራቸውና ከሌሊቱ 7 ሰዓትና ከንጋቱ 11 ሰዓት ጀምሮ ወረፋ ሲጠብቁ የነበሩ ነዋሪዎች ግን ወረፋ ሳይደርሳቸው በፊት እሁድ ከረፋዱ 5 ሰዓት ገደማ ለሽያጭ የቀረበው ዘይት አልቋል ተብለዋል። ለድሬዳዋ ገበያ የሚቀርበው ዘይት መጠን በ23ኛ እንደቀነሰና ይህም ጥረቱን ለበባባሱ አንዱ መንስኤ እንደሆነ የድሬዳዋ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዱ ሙክታር ይናገራሉ።
ዘይት ጋር ታይዞ ምናልባት አሁን ያለው ሁኔታ በአገር አቀፍም በዓለም አቀፍም ያለው ሁኔታ ይታወቃሉ። ከዚህ ጋር ታይዞ ምናልባት እንደ አገርም ለድሬዳዋ የተያዘ ኮታ አለ። ምናልባት በፊት ሲወሰድ ወይም ሲሰጥ የነበረው ወደ 660 ሺህ ሊትር አካባቢ ነበረ ለድሬዳዋ ኮታ። አሁን ግን እየመጣ ያለው ወደ 224 ሺህ ሊትር ኮታ ነው እየመጣ ያለው። ይሄን ደግሞ ለማህበረሰቡን ለማቅረብ ወይም ለማቅረብ ከፍላጎት ጋር ስናይስ ትንሽ በጣም እጥረት አለ። ፍላጎትና አቅርቦት በጣም ዲፈረንስ አለ። ይሄንን እንትን ለማድረግ ሲባል ከተለያዩ ባለሀብቶች ጋር በጋራ በመነጋገር በቅናሽ ዋጋ እንዲያቀርቡ የማድረግ ስራዎች እየተሰሩ ነው ያሉት።
የዘይት ደላውን ድርሳቸውም ጭምር በአካል ተገኝተው ሲከታተሉት እንደነበር የሚገልጹት አቶ አብዲ ከተገልጋዮች የሚቀርቡ ቅሬታዎችን ግምት ውስጥ ያስገባ ደላ ሲከናወን እንደነበር ነው የሚናገሩት።
ትናንት ብቻ ራሱ ወደ 4000 ሰው እንዲያገኙ የተደረገው ከሁለት ሰዓት ጧት ጀምሮ እስከ አንድ ሰዓት ማታ እዚህ ነበር። እኛም እንዲያቀርቡም በዛው ልክ ደግሞ አብርሶም እንዲያገኙም ሲያደርግ ነበር። በፊት የነበረው ችግር ነጋዴው ራሱ በመሃል እየገባ ጆችን እያሰለፈ ብር እየሰጠ ሳደርግ ነበር። ነገር ግን ትናንትና ኩፖን አዘጋጅተን በዛ በኩፖኑ መሰረት ከመታወቂያ ጋር እያያያዘን ኢቭን ኩፖን ራሱ እየበስታል በዛ እንዲወስድ የማድረግ ስራ ነበረ። እንዲያውም ባለፈው ሳምንትና ከዚህ በፊት የነበሩ ችግሮች ዛሬ እሁድ እንዳየኸው ሳይሆን ሰልፉ በጣም ረጅም ነበረ ሲሆን የነበረው። ነገር ግን ትናንትና አሁን ኩፖኑም እና መታወቂያ መስበር ሳይነበረው ሁለተኛ መመለስ ስለማይችሉ ሁለተኛ ደግሞ ነጋዴው ደግሞ መግባት ስለማይችል በተቻለ መጠን ተጠርቶ በጣም በጥሩ ሁኔታ ቀንሷል። ዛሬ እንዳየ ነው አሁንም ቢሆን ዛሬ ያላገኙት ሙሉ መታወቂያቸው እንዲቀበላቸውና የመጣ ሳምንት ቅድሚያ እንዲያገኙ የማድረግ ስራ ነው እኛ የምናካሄደው።
ሽያጭ የሚከናወንበት ቦታ ከዚራ ብቻ መሆኑ ቀርቶ በሚቀጥሉ ሳምንት ሁለት ቦታዎች እንደሚሆንና በሂደትም በየቀበሌው ለማቅረብ ጥረት እንደሚደረግ ምክትል ቢሮ ኃላፊው ይናገራሉ። ቢሮ ከሸሙ ዘይት ፋብሪካ ከሚያቀርቡ ባለ 450 ብር ዘይት ባሻገር ገበያ ላይ ባስመጪዎችና ከፋፋዮች የሚቀርቡ የዘይት ዋጋ ላይም ተመናውጥቶ ቁጥጥር እያደረገ መሆኑን በይፋ ገጹ ላይ የወጣው መረጃ ያመለክታል። የፌዴራል የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዴኤታ አቶ ሀሰን መሐመድ የዘይት እጥረቱ ሀገር አቀፍ መልክ ያለው እንደሆነ ነው የሚናገሩት። ለጥረቱ በሀገር ውስጥ ፍላጎቱን የሚያረካ ምርት ማምረት ካለመቻሉ ባሻገር የዓለም አቀፉን ገበያና የሀገራችንን ህጋዊና ህገወጥ ነጋዴዎች ይወቅሳሉ።
አንደኛ ያው እንደምታውቀው በሀገራችን የሚመረተው ዘይት ፍላጎትና አቅርቦት አይመጣጠንም። እሱ እንዳለ ሆኖ የኮቪድ 19 ወረርሽኝ እሱ ደግሞ በጣም የዓለም ደረጃ የዘይቱን ስርጭት እና በአጠቃላይ የመሰረታዊ ሸቀጦች ስርጭት አዛብተዋል። ሌሎች ደግሞ ህገወጥ ነጋዴዎች የግብይቱ ሰንሰለት በመያዝም ያላስፈላጊ ድጋራ ጣልቃ ገብነት እና ህገወጥ ነጋዴዎች ነገሮች ናቸው የዘይቱን ዋጋ ሊጨምር የቻለው። የዘይት ብቻ ሳይሆን አጠቃላይ መሰረታዊ ሸቀጦች። ነገር ግን ከዛ ውጭ ደግሞ በዓለም ደረጃ የዘይት ዋጋ ድፍትሽም ቢሆን ሰንፍላወርም ፈሳሽ ዘይት ማለት ነው ሁሉም በዓለም ደረጃ የዋጋ ንረት ታይቷል። አብዛኛው ያው ዘይት ሀገራችን የሚጠቀሙ ዘይት ሀገር ውስጥ ነው የምናስገባው።
ከዚህ ባሻገር የሩሲያና ዩክሬን ጦርነትም ዋጋ ያንራ የሚለው ስጋትም ለዋጋ ንረቱ የራሱን አስተዋጽኦ እንዳበረከተ ሚኒስትር ዴኤታው ይናገራሉ።
ያው ትኩረት ይርሳሉ እነዚህ የዓለም ለምሳሌ ጂኦፖለቲክስ የራሽያና የዩክሬን ጦርነት ይነሳል በሚል ዩክሬንና ራሽያ ዓለም አምራቾች ትልልቅ አምራቾች ስለሆኑ ጦርነት ውስጥ ስለገቡ የዘይት ምርት ይቀንሳል በሚል ነው አሁን ይህንን ስፔኩሌተርስ ወይም እነዚህ ተንታኞች ማህበረሰቡ ለንግድ ማህበረሰቡ ነግሯቸው እነሱም ያው ሆልዲንግ የሚያደርጉበት ጊዜ ይኖራል የሚይዙበት ሊከዘኑበት ማለት ነው እና እሱንም ተጽዕኖ ያሳድራል።
ችግሩን ለመቅረፍ የሀገሩ ዘይት አምራቾች በሙሉ አቅማቸው እንዲያመርቱ ከመደገፍ ባሻገር በመጪዎቹ 3 ወራት 150 ሚሊዮን ሊትር ዘይት ወደ ሀገር ውስጥ እንዲገባ እንደሚደረግ፣ ጊዜያዊ እጥረቱን በአስቸኳይ ለመቅረፍ 12.5 ሚሊዮን ሊትር ዘይት ወደ ሀገር ውስጥ እየገባ መሆኑ ተናግረው ነበር። የገንዘብ ሚኒስትሩ አቶ አህመድ ሽዴ ለሀገር ውስጥ መገናኛ ብዙሃን ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በ19 በአማራ ክልል የሚገኙ የዩኒቨርሲቲዎች ፎረም ብዙ ቅሬታ እያስነሳ ያለው የዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በድጋሚ እንዲታረም ጠየቀ። የአማራ ምሁራን መማክርት ጉባኤም ታይቶ የማይታወቅ ነው ብሎ የጠቀሰው የተማሪዎች ውጤት መቀነሱ ምክንያቱን ለማወቅ በመረጃና በማስረጃ የተደገፈ ማጣራትን እያደረኩ ነው ብሏል። በተመሳሳይ የአማራ ክልል ትምህርት ቢሮ ኮሚቴዎችን አዋቅሮ ወደ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን አስታውቋል። አስቴር ምስጋናው ዝርዝሩን ታሰማናለች።
በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤት ላይ በአማራ ክልል ብዙ ቅሬታዎች አሁንም እየተነሱ ይገኛሉ። ከተማሪዎች እስከ ወላጆች፣ ከመምህራን እስከ ትምህርት ጽፈት ቤቶች፣ ከዩኒቨርሲቲዎች እስከ መንግስታዊ ያልሆኑ አደረጃጀቶች፣ ሃይማኖት ተቋማት ተወካዮች እስከ ተፎካካሪ ፓርቲዎች በፈተና ውጤቱና አስተራረሙ ዙሪያ ቅሬታቸውን እያቀረቡ ይገኛሉ። በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረምም ከሰሞኑ በፈተና አስተራረሙም ሆነ በውጤቱ ከፍተኛ መስረክረክ አይቻለው በማለት የፈተና ርምቱ እንዲደገም ትምህርት ሚኒስቴርን በደብዳቤ መጠየቁን ነው የፎረሙ ጸሐፊ ዶክተር አስማራ ደጀን የሚናገሩት።
እንግዲህና ይታረም ነው ውጤቱ ምንም ሆነ ምን እየወጣ ያለው ስህተት ነው። ተርማቱ ነው የሚጀምረው። ሁሉም ኮምፒውተር እንኳን ይረማው ከተባለ ኮምፒውተሩ ፊድ የተደረገው እንደዋጣ የተደረገው ከመቶ በታች ያለው ውጤት እና ሁሉም ውጤታቸው በመቶ ቤት ውስጥ ነው ያለው። ነገር ግን ርማት የተወሰኑት ሲታረምላቸው ወደ 600 ከፍተኛ የሚባለው ማለት ነው። እንግዲህ 6 እና ከዛ በላይ በጣም ከፍተኛ የተባለው ውጤት ነው። እና ይሳሳት እንኳን ብንል እንደዚህ ያለ ልዩነት ይፈጠራል። የጾታም ልዩነት ሁሉ ተፈጥሯል። ወንድ ሆነውን ሴት ተብሎ ስያሜ ሁሉ ነገር ነው የተምታታው። ስለዚህ እንደዚህ ባለበት ሁኔታ ላይ እንደው በቃላት አሽሞን ነው ማለፉ፣ በመግለጫ አሽሞን ነው ማለፉ ተገቢ አይደለም። አንድ ትውልድ መግደል ነው። የፈተናዎች ኤጀንሲ አሁን ብቻ አይደለም ችግር እየፈጠረ ያለው፣ ከ2008 ጀምሮ በደንብ አድርጎ መታየት ያለበት ኤጀንሲ ይመስለኛል። ብዙ ጊዜ ችግር እየተፈጠረ ነው እዛ ቦታ ላይ።
ዶክተር አስማረ አክለውም የመቁረጫ ውጤቱም ቢሆን ተማሪዎች የነበሩበትን ስነ ልቦና ያላገናዘበ ነው ብለዋል።
ዘግይቶ በሁለተኛ ዙር የተፈተኑ ተማሪዎች በጦርነት ቀጠና ውስጥ የነበሩ ናቸው። ሳይኮሎጂካሊ ዝግጁ አይደሉም። ገና ድብርት ውስጥ ነው ያሉት። እንደው ተፈተኑት ልዩ የመግቢያ ነጥብ መውጣት ሲገባው እንደገና ደግሞ ነጥቡም ዝቅ ብሎ ነው የመጣው። የመግቢያ ነጥብ ከፍ ብሎባቸው ነው የመጣው እና ሁለት በድል በአንድ ጊዜ ተደራርቦባቸዋል ማለት ነው። እና ያንን እንዲያደርግ ነው እንደገና ደግሞ አጉል የሆነ እሽቅድምድም ታይቷል። በግሄ በምን ነገር ውስጥ ተገብቶ የአይነት ነገር ውስጥ መውጣት እንዳለበት አግባብ እንዳልሆነ በደንብ አድርገን ጠቅሰን ነው እንግዲህ ደብዳቤውን ያወጣ ነው።
በተመሳሳይ የአማራ ምሁራን መማክርት ጉባኤም ቅሬታውን አሰምቷል። ጉባኤው በአማራ ክልል 12ኛ ክፍል ተፈታኝ ተማሪዎች ውጤት ከዚህ ቀደም ይመዘገብ ከነበረው ያነሰ መሆኑን መረጃ ማግኘቱን ቢያስታውቅም በቁጥር የተደገፈ መረጃ ግን አላስቀመጠም። ጉባኤው ታይቶ በማይታወቅ መልኩ ያለውን ዝቅተኛ ውጤት እንዲመዘገብ ያጋጠሙ ችግሮችን ከመረጃና ከማስረጃ ጋር በማጣመር ከክልሉ ትምህርት ቢሮ ጋር በቅርበት እየሰራ እንደሆነ ነው ለሀገር ውስጥ ሚዲያዎች የገለጸው። በዚህ ዙሪያ ከትምህርት ሚኒስቴርም ሆነ ከሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መረጃ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ይህ በእንዲህ እንዳለ የአማራ ክልል ትምህርት ቢሮ የፈተና ርምቱንና የውጤት ጥንቅሩን በአካል ተገኝቶ የሚመረምር የባለሙያዎች ቡድን ወደ ሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን በማህበራዊ ትስስር ገጹ አጋርቷል። የአማራ ክልል ትምህርት ቢሮ በየአመቱ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተቀመጡ ተማሪዎች ውስጥ የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ቁጥር ይገልጽ የነበረ ሲሆን በዘንድሮ አመት ግን ይህንን ከመግለጽ ተቆጥቧል። ይህንንም ጥያቄ ለማንሳት ለቢሮ ከፍተኛ አመራሮች በእጅ ስልካቸው ላይ ብንደውልም ስልካቸው አይነሳም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዝግጅታችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የዩክሬኑ ጦርነት በአንዳንዶቹ የአፍሪካ ሀገራቶች ያለውን የምግብ ዋስትና ችግርና ረሃብ ሊያባብስ እንደሚችል የጉዳዩ አዋቂዎች እያስጠነቀቁ ይገኛሉ። አብዛኞቹ የአፍሪካ ሀገራቶች ስንዴና የምግብ ዘይት የሚገዙት ከዩክሬንና ከሩሲያ መሆኑን ጠቅሶ ዘጋቢያችን መሐመድ ዩሱፍ ከናይሮቢ ያሰናዳውን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች።
በአፍሪካ ሀገሮች በድርቁ መከተል በኮቪድ-19 ወረርሽኝና አሁን ደግሞ በሩሲያና ዩክሬን ጦርነት የተነሳ የመሰረታዊ ሸቀጦች ዋጋ መወደዱ ቤተሰቦችን እየጎዳ ነው። በተባበሩት መንግስታት ድርጅት መረጃ መሰረት ከዓለም የሱፍና የሌላም የቅባት እህሎች ምርት ውስጥ 53% ከስንዴ ምርት ደግሞ 27% የሚያመርቱት ሩሲያና ዩክሬን ናቸው። ከአፍሪካ ሀገሮች ውስጥም ቢያንስ 25% ከሚያስገቡት ስንዴ ሲሆን 15% ሀገሮች ደግሞ ግማሹን የሚገዙት ከሩሲያና ከዩክሬን መሆኑን መረጃው ያመለክታል። በዓለም አቀፍ ደረጃ ባሻቀበው የምግብ ምርት ዋጋ ከተጎዱት ሀገሮች መካከል አንዷ ኬንያ ነች። በኬንያ ያምራቾች ማህበር የፖሊሲ ምርምር ኃላፊው ጆብ ዋንጃሂ ሲናገሩ ኬንያ ከውጪ የምታስገባው ስንዴ ዋጋ በ33% እንደጨመረ ገልጸዋል።
The cost of wheat per ton of which Kenya is heavy
100 tons ስንዴ ዋጋ ጨምሮ $460 ሆኗል። በፊት $345 ነበር። ኬንያ ደግሞ አብዛኛውን የምታስገባው ከሩሲያና ከዩክሬን ነው። ናይሮቢ ማድረሻው ደግሞ ካሁን ቀደም $500 የነበረው ወደ $550 ከፍ ማለቱ አይቀርም። ስለዚህ የሩሲያና የዩክሬን ጦርነት በአገሪቱ የምግብ ዋስትና ላይ ችግር እየፈጠረ ነው።
የዘይት ዋጋም አሻቅቧል። 80% የዘንባባ ወይም ፓልም ዘይት ለዓለም የሚሸጡት ኢንዶኔዥያና ማሌዥያ ሲሆኑ የአንድ ቶን ዋጋ $2,200 ሊገባ እንደሚችል የማሌዥያ ባለስልጣናት በዚህ ሳምንት አስጠንቅቀዋል። በግብረሰናዩ ድርጅት በኦክስፋም ኢንተርናሽናል የፓን አፍሪካ ክፍል ኃላፊው ፒተር ካማሊንጊ ከሁሉም የዓለም አካባቢ ይበልጥ ለምግብ ዋስትና ችግር ተጋላጯ አፍሪካ መሆኗን ተናግረዋል።
Relying on global food chains only means that you are going to be more vulnerable. For a long time Oxfam has said
ባለም አቀፍ ደረጃ የምግብ አቅርቦት የሚሰራጭበትን ሰንሰለት ብቻ ስትተማመን ለረጅም ጊዜ ችግር ትጋለጣለህ። እንደ ኦክስፋም እምነት ያነስተኛ አርሻ ገበሬዎች ላይ በማተኮር በተሻለም ችግርን ለመቋቋም እንዲችሉ መርዳቱ ነው የሚጠቅመው። እንደየችግራቸው የሚያስፈልጋቸውን ቴክኖሎጂ ማቅረብም ይጠይቃል። አሁንም ቢሆን ባለትናንሽ ዙታ ገበሬዎች በምግብ አቅርቦት ትልቅ ስፍራ ነው ያላቸው። ነገር ግን በበጀት ምደባ ብዙ ትኩረት አልተሰጣቸውም። በምግብ ራስን መቻል ማለት ደግሞ በተቻለ መጠን ምግቡን በሀገር ውስጥ ወይም ቢያንስ በአካባቢው ማምረት ማለት ነው።
የአፍሪካ መንግስታት ለማህበረሰቦቻቸው በሚያስፈልጉ ጉዳዮች ላይ በቂ መዋለ ነዋይ አለመመደባቸው አንዱ ዋና ችግር መሆኑን ሲያስረዱም እንዲህ ብለዋል።
Governments in our part of the world have had to go into
የኛ አካባቢ መንግስታት በይበልጥ የብድር ዕዳ ውስጥ እየገቡ ናቸው። 10 ሺሊንግ በጀት ቢመደብ 7ቱ ብድር ለመክፈል ይውላል። ያ ሲሆን ደግሞ እንግዲህ መንግስታቱ ለማህበራዊ አገልግሎቶች፣ ለውሃ፣ ለጤናና ለትምህርት መዋለ ንዋይ አይመድቡም ማለት ነው። አሁን ደግሞ የዩክሬኑ ቀውስ በዚህ ላይ ሲደረብ ችግሩን ያባብሰዋል።
በአህጽሮት ስሙ ኢፋድ ተብሎ የሚጠራው የተባበሩት መንግስታት ድርጅት የዓለም አቀፍ የግብርና ልማት ፈንድም የዩክሬኑ ጦርነት በዓለም ዙሪያ ረሃብንና ድህነትን እንደሚያባብስ አስጠንቅቋል። ጌሪሰን ኢኪዮሚ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። የአፍሪካ ሀገሮች ሸቀጦች በሀገሮቻቸው መካከል በደንብ እንዲዘዋወሩ የሚያስችል የመሰረተ ልማት ግንባታ ማካሄድ እንዳለባቸው አሳስበዋል።
Bioso to really see how can we integrate African economies much better?
የአፍሪካ ሀገሮችን ምጣኔ ሀብት እንዴት በተሻለ ማስተሳሰር እንደምንችል መመልከት ይኖርብናል። ምክንያቱም ትርፍ የምግብ ምርት የሚያመርቱ ሀገሮች አሉ። ለምሳሌ ዲሞክራሲያዊት ኮንጎ ሪፐብሊክ፣ ዩጋንዳና ሌሎችንም በሚገባ ማስተሳሰር ከተቻለ አብዛኛውን የአፍሪካ አካባቢ መመገብ የሚችሉ ሌሎችም ብዙ ሀገሮች አሉ።
የአፍሪካ ሀገሮች በአካባቢ ደረጃ ያሉ ገበያዎችን ዋጋ በማረጋጋት ገንዘብ ማስተላለፊያ መንገዶችን በማሻሻል የቁጠባና የብድር አገልግሎቶችን ማጠናከርን የመሳሰሉ እርምጃዎች ቢወስዱ ዓለም አቀፉን የምግብ ቀውስ ለመቋቋም እንደሚረዳቸው አዋቂዎቹ ያስገነዝባሉ።
ሩሲያ በዩክሬን ላይ የፈጸመችው ወረራ አራተኛ ሳምንቱን በያዘበት በአሁኑ ሰዓት በዩክሬን ከተሞች ላይ የምታደርገውን ጥቃት አጠናክራ ቀጥላለች። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዩክሬን ቀውስ ዙሪያ ከአጋሮቻቸው ጋር ተገናኝተው ለመመካከር በያዝነው ሳምንት ወደ አውሮፓ ያቀናሉ። የአሜሪካ ድምጿ አራሽ አርባሳዲን ዘገባ አሉላ ከበደ እንደሚከተለው አጠናቅሮታል።
የሩሲያ መከላከያ ሚኒስቴር ቃል አቀባይ አገራቸው በዩክሬን ወታደራዊ ኢላማዎች ላይ የተነጣጠረ ባሉት ጥቃት ሌላ ሃይፐርሶኒክ የረጅም ርቀት ተወንጫፊ ሚሳኤል መተኮሷን እየተናገሩ ባሉበት ወቅት የሩሲያ መከላከያ ሚኒስቴር SU-35 የተባሉ ተዋጊ ጀት አውሮፕላኖቻቸው በዘመቻው ላይ ሳሉ የሚያሳይ ምስል ይፋ አድርጓል። ይህ የተሰማው የዩክሬን ባለስልጣናት የሩሲያ ኃይሎች ሰሞኑን በመቶዎች የሚቆጠሩ ሰዎች የተጠለሉበትን የቲያትር ቤት አዳራሽ አውድመዋል ሲሉ ያስታወቁበትን ተከትሎ ነው። አንዲት የሩሲያ የውጭ ጉዳይ ሚኒስቴር ተወካይ ግን ወንጀላውን የሐሰት ብለውታል። ለሳምንታት በወታደራዊ ጥቃቶች የተጎዱትን ሰዎች ሕይወት ለማዳን በታገሉት ማሪፖል ውስጥ በሚገኙት የሕክምና ባለሙያዎች አይን ግን ይህ ከእውነታው የተጋጨ አስተያየት ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ሩሲያ መንገድ በመዝጋት በማሪዮፖል የፈጸመችው ድርጊት በታሪክ በጦር ወንጀል የሚያስጠይቅ ሆኖ ይመዘገባል ብለዋል።
The United States through our president and NATO alliance are totally committed
በፕሬዝዳንታችንና በኔቶ አጋሮቻችን ትብብር ዩክሬናውያን ፑቲንን ለማስቆም ያዙትን ጥረት ለመደገፍ ዩናይትድ ስቴትስ ቁርጠኛ ናት። አሁን ፑቲን እያደረጉ ያሉትን ታያላችሁ። ንጹሃን ዜጎችንና ህፃናትን መግደል የመሰለ ተስፋ የቆረጠ ሰው ምግባር ነው። በዚህ ምግባራቸው ታሪክ የማይዘነጋው የጎደፈ ስም ለራሳቸው በመጻፍ ላይ ናቸው።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR ኃላፊ ፊሊፖ ግራንዲ ትዊተር ላይ ባሰፈሩት ጽሑፍ በዩክሬን እየተካሄደ ያለው ጦርነት እስካሁን ቁጥራቸው 10 ሚሊዮን የሚጠጉ ሰዎችን አፈናቅሏል ብለዋል። ይህም ከአራት ዩክሬናውያን አንዱን እንደማለት ነው። በየቀኑም ቀያቸውን ጥለው የሚሸሹ ብዙዎች የምዕራቡን ዓለም እርዳታ በመጠባበቅ ላይ ናቸው።
ፕሬዝዳንቱ ዛሬ ከደረሱበት ቦታ እንዲደርሱ ብዙ መገፋትና መጎተት ነበረባቸው። ማዕቀቡን የጣለው የዩናይትድ ስቴትስ ምክር ቤት ነው። በሩሲያ ነዳጅ ዘይት ሽያጭ ላይ እገዳ የተነገገው የጦር መሳሪያ እገዛን ጨምሮና ከአንድና ከሁለት ሳምንት በፊት ግድም የድጋፍ ድምጽን የሰጠሁበትን ይህንን ለዩክሬን የሚሰጥ እርዳታ ውሳኔ የወጠነው ምክር ቤቱ ነው። 13 ቢሊዮን ዶላር ነው የተፈቀደው። ሆኖም አስተዳደሩ እስካሁን የለቀቀው ግን 1 ቢሊዮን ዶላር ብቻ ነው።
ዩክሬናውያንን የሚደግፉና የሩሲያን ወረራ የሚያወግዙ ሰልፎች ባለስልጣናት ተቃዋሚዎችን በሽፍን ተሽከርካሪዎች እየጫኑ ወደ ሌላ ስፍራ የሚወስዱባቸውን የሞስኮ አውራ ጎዳናዎች ጨምሮ በዓለም ዙሪያ በስፋት በመካሄድ ላይ ናቸው። በመንግስታዊው የሩሲያ ቴሌቪዥን ቻናል 1 ናልባትም ማሪና ኦቭዝ ያኒኮቫን የመሰለ ዝነኛ የለም። የቀጥታ ስርጭት በሚሰራጭበት ወቅት ነው ኖ ዋር ጦርነት ይቁም የሚሉ ቃላት በእንግሊዝኛና እንዲሁም በሩሲያኛ ደግሞ የምትሰሙትን ፕሮፖጋንዳ አትመኑ፣ እዚህ እየዋሻችሁ ነው የሚል ጽሑፍ የሰፈረበት ከፍ አድርጋ ይዛ ድንገት ከምስል መቅረጫው ፊት ብቅ አለች።
I could show to the rest of the world that Russians are against the war and I could
ሩሲያውያን ጦርነቱን እንደሚቃወሙ ለተቀረው ዓለም ማሳየት ይችል ነበር። ይሄ ፕሮፓጋንዳ ብቻ መሆኑንም ለሩሲያ ሕዝብ ማሳየት ይያለው። ይህ ፕሮፓጋንዳ መሆኑን ማጋለጥና ምናልባት አንዳንድ ሰዎች ጦርነቱን በመቃወም እንዲናገሩ ማነሳሳት ያስችል ይሆናል። እናም ጥረቴ በሆነ መንገድ ሰዎች ሐሳባቸውን እንዲቀይሩ ይረዳቸዋል ብዬ ተስፋ አድርጋለሁ። ሩሲያውያን ጦርነቱን እንደሚቃወሙ ለተቀረው ዓለም ማሳየት ይችል ነበር። ይሄ ፕሮፓጋንዳ ብቻ መሆኑንም ለሩሲያ ሕዝብ ማሳየት ይያለው። ይህ ፕሮፓጋንዳ መሆኑን ማጋለጥና ምናልባት አንዳንድ ሰዎች ጦርነቱን በመቃወም እንዲናገሩ ማነሳሳት ያስችል ይሆናል። እናም ጥረቴ በሆነ መንገድ ሰዎች ሐሳባቸውን እንዲቀይሩ ይረዳቸዋል ብዬ ተስፋ አድርጋለሁ።
ጦርነቱን በአሉታዊ መልኩ የሚስሉ ገለጣዎችን ወንጀል የሚያደርግ ሕግ በቅርቡ መደንገጉን ተከትሎ እጣ ፈንታዋ ምን ሊሆን እንደሚችል ግልጽ አይደለም። በተባለው ወንጀል የተከሰሰ ሰውም ጥፋተኛ ሆኖ ከተገኘ እስከ 15 ዓመት በሚደርስ እስራት ይቀጣል ይላል።
እ እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል ላይ 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መጋቢት 12 2014 ዓ.ም መሰናዷችንን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ እንድትከታተሉ በአክብሮት እንጋብዛለን። ወደ ተከታዩና ሁለተኛው አጋማሽ እንሻገር። የሁለተኛው መሰናዷችን ተጀምሯል። የዛሬው የሐኪሙን ይጠይቁ መሰናዶ የጥሩ እንቅልፍ እጦትና ጣጣዎቹን በተመለከተ የሕክምና ባለሙያ ትንታኔን ይዘናል። ትንታኔውን የሚሰጡን የሳምባና የጽኑ ህሙማን ሕክምና አዋቂው ዶክተር አሰፋው ጀጃው ናቸው። አሉላ ከበደ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
ዶክተር አሰፋ፣ በዛሬው ዝግጅታችን ከወትሮው የኮቪድና የተለየ ዓለም አቀፍ ትኩረት ከተሸሩ ሌሎች በሽታ አይነቶች ወጣ ብለን የእርሶን የህክምና ተቋምና ላብራቶሪ መሳሰሉ በተለይ ልዩ ህክምና የሚሰጡበትን የጤና ጉዳይ እንመለከታለን። እንቅልፍና ተያይዘው የሚመጡ ውስብስብ የጤና እክሎችን ጥሩ እንቅልፍ ንቁ አእምሮና ደስታ ያልራቀው ዓለም በሚል መሪ ቃል ባለፈው አርብ የታሰበውን የዓለም እንቅልፍ ቀን ተንተርሰን እንቅልፍንና ጤናማ ህይወትን የሚመለከቱ መሰረታዊ ጉዳዮችን ብናነሳ የዓለም ጤና ድርጅት እንቅልፍ እንዲህ የተለየ ትኩረት እንዲሰጠው የደነገገበትን ጨምረን ብንመለከት፣ ለመሆኑ እንቅልፍ ማጣት በራሱ ህመም ወይም በሽታ ነው ወይ? አጠቃላይ በተደጋጋሚ በቂና ጥሩ እንቅልፍ አለማግኘት የሚያስከትላቸውን የከፉ የጤና ችግሮችን አዛምደው ያስረዱን።
እንግዲህ ምንድነው ከህይወታችን ውስጥ 1/3 የምናሳልፈው በእንቅልፍ ላይ ነው እና በጣም አስፈላጊ የሆነው ጊዜ የምናጠፋበት እንቅልፍ ላይ ነው ብለን ነው እኛ የምናስበው። ምክንያቱም በእንቅልፍ ላይ ነው ሰው አእምሮውን እንደ አዲስ የሚያድሰው። በተለይ ቀኑን በሙሉ ሲሰራ የዋለ አእምሮ የሚያጠራቅማቸው ቶክሲኖች ወይም ጎጂ ነገሮች አሉ። እነሱን የሚያጥብበት ደረጃ እና የሚያጸዳበት ደረጃ በእንቅልፍ ላይ ነው። ሁለተኛ እጅግ በጣም አስፈላጊ የሆኑ የአእምሯችን ስራዎች፣ ለምሳሌ ማስታወሳችንን፣ ያጠራቀምነውን ኢንፎርሜሽን ወደየት መድበን እንደምናስቀምጥ አእምሯችን ላይ ኦርጋናይዝ የምናደርገው በእንቅልፍ ነው። እንቅልፍ ላይ ደግሞ በጣም ብዙ ሆርሞኖች ወይም ሰውነታችንን የሚቆጣጠሩ ኬሚካሎች የሚመነጩበት ጊዜ ነው። ስለዚህ አንድ ሰው ራሱን ሲያስብ በ24 ሰዓት ላይ ነው ማሰብ ያለበት። ከዛ ውስጥ 1/3 ጊዜ የሚያሳልፈው የእንቅልፉ ሰዓት እንደገና ሪጁቪኔት የሚያደርግበት የሚያብብበት፣ እንደገና አእምሮ የሚታደስበት ጊዜ ነው። እሱን በበቂ ሁኔታ ለማግኘት ወይም ማዛባት ለብዙ የጤና ችግሮች ይዳርገናል።
ሌሎች ተዛማች ጉዳዮችን ከማንሳታችን በፊት ዶክተር አሰፋ፣ ለተለያዩ የጤና ችግሮች መዳረጉን በቂ እንቅልፍ አለማግኘት ጤናማ አለመሆኑን ሰዎች በርቀት ይረዱታል። ነገር ግን የቱን ያህል ተገቢው ቦታ ይሰጡታል ራሱን የቻለ ሌላ ጥያቄ ነውና፣ እርሶ በእንቅልፍና የመተንፈሻ አካላት ህመሞች ልዩ ህክምና የሚሰጥ ተቋም ነው የሚመሩትና ዋና ስራችሁም እንደመሆኑ ከእንቅልፍ ጋር ተያይዘው የሚመጡ ተዛማች ችግሮችን እንደሚያክም ሐኪም የየለት ስራው እንደሆነ ምንድነው አዘውትሮ የሚያዩት የጎላ ችግር በእንቅልፍ ማጣት ሳቢያ የሚመጡ ወይም ደግሞ የሚባባሱ የበሽታ አይነቶች ምንድነው? እንቅልፍ ማጣት በርግጥ በቂ ረፍት ካለማግኘት ያለፈ አንድ ጤናማን ሰው እንዲያሳስበው የሚያደርገው ራሴን ላደጋ አጋልጣለሁ ብሎ እንዲያስብ የሚያደርገው ምንድን ነው?
በአብዛኛው የምናየው አንደኛው ይሄ ካርዲዮቫስኩላር የምንለው ደም ስር ዝውውር ጋር እና ከልብ ጤና ጋር የተያያዙ የደም ብዛት በሽታ መከሰት ወይም ያለ የደም ብዛት በሽታ ለመቆጣጠር አስቸጋሪ ወደሚሆንበት ደረጃ መሄድ፣ የልብ አመታት መዛባት፣ በተለይ ይሄ ኤትሪያል ፊብሪሌሽን የምንለው የልባችን አመታት በጣም በተዘባረቀ ሁኔታ የሚመታበት ሁኔታ ይኖራል። እሱ ደግሞ ለስትሮክ ያጋልጣል። የልብ ማስል ጡንቻ ራሱ መጎዳት፣ ስትሮክ በተለይ ደግሞ ማታ ላይ እንቅልፍ ላይ ሆኖ አንድ ሰው የኦክሲጅን ማጠር የትንፋሽ ማጠር በሚደርስበት ጊዜ ለስትሮክ መጋለጥ ረዘም ላለ ጊዜ ደግሞ እንቅልፋቸው የተዛባ ወይም የተቋረጠ ወይም ኦክሲጅን ያጠራቸው ሰዎች የማስታወስ ችሎታ ወይም አሁን ዲሜንሽያ የምንለው ወይም የሜሞሪ ችግር የምንለው በአብዛኛው ከእንቅልፍ ማጣ ጋር በተለይ በእንቅልፍ ላይ ማታ አይምሯችን ላይ አሚሎይድ የሚባል መጥፎ ነርቮችን የሚጎዳ ነገሮች የመጠራቀም ነገር ማምጣት። ስለዚህ የማስታወስ ችሎታቸው ደክሞ ሊሆን ይችላል። ቤተሰብ ብዙ በቀን ላይ ነቅተው የሚያቸውን ሰዎች አሁን ግን እንደ የተቆራረጠ እንቅልፍ በማስቡት ሁኔታ ላይ እየተኙ ነው ቀን ላይ የማለት ነገር ይዘው ይመጣሉ። እነዚህ አይነት ነገሮች ደግሞ መንገድ ላይ አደጋ በማስከተል ምናልባት በወር ውስጥ ሁለት ሰው መኪና ከተጋጨ በኋላ የማይበት ሁኔታዎች ይገጠማሉ። ብዙ ጊዜ ማታ በቂ እንቅልፍ ካለማግኘት የሚደርሱት አደጋዎች ደግሞ በጣም መጥፎ አይነት የሆኑ ለራሱም ለሚነዳውም ሰው አብሮ ላለ ሰውም አደገኛ የሚሆን ስለዚህ የሶሳይቲን በትልቅ ደረጃ የሚጎዱ ጉዳቶች ሁሉ ደርሰው ነው የምናየው። የስኳር በሽታ መከሰት፣ የስኳር መዛባት፣ ስኳር በሽታ ያላቸው ሰዎች የእንቅልፍ ችግር ሲኖራቸው የእንቅልፍ መቆራረጥ ወይም ኳሊቲ የምንለው ደረጃ ላይ ሳይደርሱ ሲቀሩ እንቅልፋቸው አላጭ ከመሆን ስራ የሚሰሩበት ወይም በቃ ስትራግል የሚያደርግበት ሁኔታ ላይ ከሆነ ያለው ሰውነታቸው ስኳራቸው ጠዋት ላይ ከፍ በማለት በዛ ደረጃ ይመጣሉ። ዲፕሬሽን ይዛቸዋል፣ ሙዳቸው ይዛባል። በእንቅልፍ ምክንያት የሚመጡ ነገሮች የትኛውም የሰውነታችን አካል ሁሉን ይጎዳሉ። ከነርቨስ ሲስተም ጀምሮ የልብ ስውርን ሜታቦሊዝም የምንለውን አንዳንድ ሰዎች ላይ የግብረስጋ ግንኙነት መድከምን ብዙ አይነት ነገሮች ነው የሚያመጣው እና በሰውየውም ላይ በቤተሰብም ላይ ከዛ አልፎ ደግሞ በህብረተሰብ ላይ በዚህ አይነት የተለያዩ ሁኔታዎች ነው ሰዎች እንግዲህ እኛ ጋር የሚደርሱት።
መልካም። ዶክተር አሰፋ ለእንቅልፍ የሚሰጠው ትኩረትና ከእንቅልፍ ጋር ተያይዘው የሚመጡት ጣጣዎች ወይም በሽታ አይነቶች ቀደም ብለው በዘረዘሩም መልኩ አሳሳቢ የመሆናቸውን ያህል ትኩረት አለመስጠት ተዘውትሮ የሚታይ ነው። አንዳንዴም ከኑሮ አቅም ብዙ ለመስራት ከመፈለግ ቅድሚያ ከሚሰጣቸው የጤና ችግሮች አንጻር አለመታየቱ እርሶና መሰሎቹ እንደምትሉት ትልቁ ፈተናን ሆኖ እንዲቀጥል አድርጓልና ቤተሰብ ማስተዳደር የሚችል ገቢ ለማግኘት የሰዓት ጉዳይ እንቅልፍ ማጣት ጉዳይ ቅድሚያ ሊሰጠው አይችልም እንደሚረዱትና ከዛ የሚቃረንም ከሆነ በመከራከሪያነት ለሚነሳው በምን መልኩ ሰዎች ልብ እንዲሉ ይመክራሉ?
አዎ እንግዲህ በቀን ላይ ጥሩ ውጤታማ የሆነ ስራ ለመስራት መጀመሪያ ጥሩ እንቅልፍ ማግኘትን ማስቀደም ያስፈልጋል። ሰዎች እንቅልፋቸውን አሳንሰው የሚሰሩት ስራ ለጊዜው ትንሽ ረዘም ያለ ሰዓት የሰሩና ጥሩ ውጤት ያገኙ ሊመስላቸው ይችላል። ነገር ግን ሰውነታቸው ላይ በሚያመጣው ጉዳት በተደጋጋሚ ደግሞ ያን ነገር ሲሰሩ በሚያመጣው ጉዳት አንደኛ እንደ በፊቱ በጣም ውጤታማ ሆኖ ስራቸው መስራት አይችሉም። ድካም ይመጣል። የተለያዩ ከዛ ጋር ተያያዥ በሽታዎች ከሰታሉ። በረዥሙ ስናስበው እንዲያውም የሰው ልጅ እድሜው ሁሉ ያጥራል። እንቅልፍ በቂ ባለማግኘት ሊኖር የሚችለውን ረዥም ጊዜ ላይፍ ኤክስፔክተንሲ እንደነው ሁሉ ነው የሚጎዳው። ስለዚህ አስፈላጊ የሚሆነው በተቻለ መጠን መጀመሪያ ለጥሩ እንቅልፍ ቅድሚያ መስጠት ያስፈልጋል። ከሰባት እስከ ስምንት ሰዓት አዋቂ ለሆኑ ሰዎች በተለይ ደግሞ የሚሰሩት ስራ ሽፍት ስራ ካልሆነ ጠዋት የሚሰሩበት ሰዓት ተመሳሳይ ማድረግ። ጠዋት ደግሞ እንደተነሱ ሰዎች ወደ ሙሉ ንቃት የሚወስዳቸው ያ ደግሞ እንደተነሱ ከእንቅልፋቸው ጥሩ ብርሃን ማግኘት መቻል አለባቸው። ብርሃን ነው የእኛን ንቃት በትክክለኛ ሁኔታ የሚቆጣጠረው። ከጥሩ ብርሃን ጋር ደግሞ ተያይዞ የአካል እንቅስቃሴ ማድረግ አለባቸው። 5-10 ደቂቃ ሊሆን ይችላል። እነዚህ ሁለቱ ነገሮች ከፍተኛ ንቃትን ስለሚያመጡ ወደፊት በቀን ላይ ያለው ውሏችንም አመርቂ ያደርጉታል። ማታ ደግሞ አንደኛ ብርሃንን መቀነስ መቻል አለብን። ብዙ ሰዎች ወይ ቴሌቪዥን ሲያዩ ቆይተው ወይ መብራት ያበሩ ወይ ስልክ ላይ ቆይተው ወደ እንቅልፍ ይሄዳሉ። ወዲያው ይሄ ጎጂ ነው።
አድማጮች ለዚህና ለቀሪ የጤና ጥያቄዎች አሉላ ከበደ ዶክተር አሰፋ ጀጃውን በሚቀጥለው ሳምንት ይዟቸው የሚመለስ ይሆናል። ባለሙያውን ለሙያዊ ምክራቸው እናመሰግናለን። ዝግጅቶቻችንን እያገባደድን ነው። ከዛ በፊት ግን ኬኔዲ አባተ የሳምንቱን የስፖርት ዘገባዎች ይዞ ይጠብቀናል።
የዘንድሮ የዓለም አትሌቲክስ የቤት ውስጥ ሻምፒዮና በኢትዮጵያ አሸናፊነት ተጠናቋል። ከመጋቢት 9 እስከ 11 2014 ዓ.ም በሰርቢያ ቤልግሬድ በተካሄደው 18ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የሜዳሊያ ሰንጠረዥን ኢትዮጵያ በአንደኝነት አጠናቃለች። በሻምፒዮናው 14 አትሌቶችን ያሳተፈችው ኢትዮጵያ 4 የወርቅ፣ 3 የብርና 2 የነሐስ በድምሩ 9 ሜዳሊያዎችን በማግኘት ነው የደረጃ ሰንጠረዥን በበላይነት ያጠናቀቀችው። ለኢትዮጵያ የወርቅ ሜዳሊያ ያስገኙት በ3000 ሜትር ሴቶች አትሌት ለምለም ኃይሉ፣ ኢትዮጵያ ከአንደኛ እስከ ሶስተኛ በወጣችበት የሴቶች 1500 ሜትር ደግሞ ጉዳፍ ጸጋዬ፣ እንዲሁም በ3000 ሜትር ወንዶች ሰለሞን ባረጋና በ1500 ሜትር ወንዶች ሳሙኤል ተፈራ ናቸው። አትሌት ጉዳፍና አትሌት ሳሙኤል ውድድራቸውን ያጠናቀቁበት ሰዓት የሻምፒዮናው ክብረ ወሰን ሆኖ ተመዝግቧል። አክሱማዊት እንባዬ፣ ፍሬወይኒ ኃይሉና ለሜቻ ግርማ የብር ሜዳሊያውን ያስገኙ አትሌቶች ሲሆኑ እጅጋየው ታየና ሂሩት መሸሻ ደግሞ የነሐስ ሜዳሊያው ባለቤቶች ናቸው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ለኢትዮጵያውያን አትሌቶች የእንኳን ደስ አላችሁ መልእክት በጽሑፍ አስተላልፏል። በቤልግሬድ 2022 የዓለም አትሌቲክስ የቤት ውስጥ ሻምፒዮና ዩናይትድ ስቴትስ ኢትዮጵያን ተከትላ በ3 ወርቅ፣ በ7 ብርና በ9 ነሐስ በድምሩ 19 ሜዳሊያዎችን በማግኘት ምንም እንኳን በሜዳሊያ ብዛት የበላይ ብትሆንም በወርቅ ተበልጣ ሁለተኛ ወጥታለች። ቤልጅየም ደግሞ በ2 ወርቅ 3ኛ ደረጃን ይዛ አጠናቃለች። ላለፉት 3 ቀናት በሰርቢያ ቤልግሬድ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ከ136 ሀገራት የተውጣጡ 680 አትሌቶች መሳተፋቸውን የዓለም አትሌቲክስ መረጃ ያመለክታል። ለዓለም ዋንጫ ማጣሪያ ጨዋታውን በማድረግ ላይ የሚገኘው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አለፈ። በእንዳስተናጋጅነት ለሚካሄደው የሴቶች ከ17 ዓመት በታች የዓለም ዋንጫ የመጀመሪያ የማጣሪያ ጨዋታውን ከዩጋንዳ አቻው ጋር ያደረገው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በደርሶ መልስ ጨዋታ ባስመዘገበው ውጤት ወደ ቀጣዩ ዙር ማጣሪያ ማለፍ ችሏል። ከሁለት ሳምንታት በፊት በዩጋንዳ ባደረገው የመጀመሪያ ጨዋታ 2-2 የተለያየው ብሔራዊ ቡድኑ በትናንትናው ዕለት በአዲስ አበባ አበበ ቢቂላ ስታዲየም የመልስ ጨዋታውን አድርጎ አንድ አቻ ተለያይቷል። በትናንቱ ጨዋታ ላይ ዩጋንዳ በ34ኛው ደቂቃ ባስቆጠረችው ጎል 1-0 ስትመራ ብትቆይም መደበኛው የጨዋታ ጊዜ ሊጠናቀቅ 6 ደቂቃዎች ሲቀሩት በ84ኛው ደቂቃ ላይ የኢትዮጵያ ብሔራዊ ቡድን በኢየሩስ ወንድሙ አማካኝነት ባስቆጠረው ጎል አንድ አቻ ተለያይቷል። በዚህም ሁለቱ ቡድኖች ድምር ውጤታቸው 3 አቻ ቢሆንም ከሜዳ ውጪ ብዙ ጎል ያስቆጠረ በሚለው ህግ የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ባለድል ሆኖ ቀጣዩን ዙር ተቀላቅሏል። በቀጣዩ ዙር ማጣሪያ ኢትዮጵያ ከደቡብ አፍሪካ ጋር እንደምትገናኝ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ከዓለም ዋንጫ ውድድር ውጪ ላለመሆን ሩሲያ ያቀረበችው ይግባኝ በስፖርት ገላጋይ ፍርድ ቤት ውድቅ ተደረገ። በፊፋ የተጣለባት እገዳ ተነስቶላት በዓለም ዋንጫ የጥሎ ማለፍ ማጣሪያ ውድድሮች ለመሳተፍ ሩሲያ ለስፖርት ገላጋይ ፍርድ ቤት ያቀረበችው ይግባኝ ውድቅ መሆኑን ተከትሎ ሀገሪቱ በኳታር የዓለም ዋንጫ ላይ ለመሳተፍ ያላት እድል ያበቃለት መስሏል። በዚህ ሳምንት ከፖላንድ ጋር ታደርግ ከነበረው የዓለም ዋንጫ ማጣሪያ የጥሎ ማለፍ ጨዋታ በፊት ሩሲያ ያቀረበችው የይግባኝ ጥያቄ ፍሬ ሊያፈራላት አልቻለም። የሩሲያን ጥያቄ ያልተቀበለው የስፖርት ገላጋይ ፍርድ ቤት ካስ ፊፋ የጣለው እገዳ እንዲቀጥል ወስኗል። በጥሎ ማለፍ ውድድሩ ከፖላንድ፣ ከስዊድንና ቼክ ሪፐብሊክ ጋር ተደልድላ የነበረችው ሩሲያ እገዳ ባይጣልባት ኖሮ በዚህ ሳምንት ከፖላንድ ጋር የዓለም ዋንጫ ማጣሪያ ጨዋታዋን ታደርግ ነበር። በመጨረሻም የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ድልድል እጣ የአምናውን ሻምፒየን በውድድሩ የስኬት ማማ ላይ ከሚገኘው ክለብ ጋር አገናኝቷል። ያለፈውን የቻምፒየንስ ሊግ ዋንጫ ያነሳው የእንግሊዙ ቼልሲ 13 ጊዜ ሻምፒዮን በመሆን በስኬት የመሪነቱን ደረጃ ከያዘው ሪያል ማድሪድ ጋር ተደልድሏል። አምናም ሁለቱ ክለቦች በሩብ ፍጻሜው ተገናኝተው ቼልሲ በድል ማጠናቀቁ ይታወሳል። በአሁኑ ውድድር የማድሪድ አሰልጣኝ ካርሎ አንቸሎቲ የቀድሞ ክለቡን የሚገጥም ይሆናል። ማንቸስተር ሲቲ ደግሞ የከተማ ተቀናቃኙን ማንቸስተር ዩናይትድን ጥሎ ሩብ ፍጻሜውን የተቀላቀለውን ሌላኛውን የማድሪድ ክለብ አትሌቲኮ ማድሪድን ይገጥማል። በሌሎች የሩብ ፍጻሜ ጨዋታዎች ቪላሪያል ከባየር ሙኒክ ጋር ሲደለደል፣ ሊቨርፑል እጣው ከቤኔፊካ ጋር ሆኗል። በግማሽ ፍጻሜው ደግሞ የቼልሲና ሪያል ማድሪድ አሸናፊ ከማንቸስተር ሲቲና አትሌቲኮ ማድሪድ አሸናፊ ጋር ሲገናኙ፣ የቪላሪያልና ሙኒክ አሸናፊ ደግሞ ከሊቨርፑልና ቤኔፊካ አሸናፊ ጋር ይገጥማሉ። የዩሮፓ ሊግን የሩብ ፍጻሜ ድልድል ስንመለከት ደግሞ አርቢ ላይፕዚግ ከአታላንታ፣ ኢንትራ ፍራንክፈርት ከባርሴሎና፣ ዌስት ሃም ከሊዮን፣ ብራጋ ደግሞ ከሬንጀርስ ጋር በእጣ ተደልድለዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች እዚህ ላይ ተጠናቀቁ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪዋ ማሃሪክ ላይ ልታደርሱን ትችላላችሁ። ያመለጧችሁን ዜናዎች እንዲሁም ደግሞ ትንታኔዎችን ወቅታዊ ዝግጅቶች ለመከታተል ከፈለጋችሁ amharic.vnews.com ላይ እንዲሁም ደግሞ በፌስቡክ ገጻችን @vyamharic ላይ ልትከታተሉን ትችላላችሁ። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ብርሃን ኃይሉ፣ ከለቱ ዋና አዘጋጅ ጽዮን ግርማ ጋር በመሆን እንዲሁም ደግሞ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት እንገናኝ እያለን በዚሁ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።